ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 6 2014 ዓ.ም ዝግጅታችን ጀመረ።
ጥቃቱን የሚያደርሱት በትክክል ይሄ ነው የሚል የለም። በመንግስት አካላት ሲገለጽ ኦነግ ሸነ ይባላል። ሸነ ነው ይባላል። ታጣቂዎች ናቸው። ትጥቅ ያላቸው ክፍያ በመሳሪያ ራሳቸውን ያደራጁ ወራሪ ቡድን እያደረሰብን ያለው
ስታህል ማይደርስባቸው አካባቢዎች ላይ ራሳቸው መሽገው የሌሎች ብሔር ህዝቦችን በቤንሻንጉል አካባቢ እንደሚደረገው፣ ጋምቤላ አካባቢ እንደሚደረገው እንደዚህ አይነት በድብቅ ህዝቡ ላይ በደል የማድረስ ስራ የሚሰሩ አሉ።
በደቡብ ክልል የአማሮ ወረዳ ነዋሪዎች እነርሱ ሸኔ እያሉ በሚጠሯቸው ታጣቂዎች ተደጋጋሚ ጥቃት እንደደረሰባቸው እየገለጹ ይገኛሉ። በጉዳዩ ላይ ሀሳባቸውን ያጋሩንን የብሔረሰቡ ተወካይ ዶክተር አወቀ አምዛይና የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ቀደም ብለን ሰምተናቸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ምላሽ የተካተተበት ሙሉ ዘገባ ቆየት ብሎ ይሰማል። በኢትዮጵያ የሚገኙ ኤርትራውያን ለእንግልት መጋለጣቸውን፣ ሩሲያ ቅጥረኛ አፍሪካ ተዋጊዎችን ልታሰማራ ነው ስለመባሉ የሚያወሱትና ተጨማሪ ዘገባዎችም በምሽቱ ተካተዋል። እንደምናምሽታችኋል። ሳስተናግዳችሁ የማምሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንላለች። በምስልና ድምፅ ቅንብሩ ከብርሃን በተጨማሪ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አስቀድመን የዓለም ዜናዎችን እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታየ ነኝ። ኢትዮጵያ ውስጥ የታሰሩ ጋዜጠኞች በአስቸኳይ እንዲለቀቁ የዩናይትድ ስቴትሱ ናሽናል ፕሬስ ክለብ ወይም ብሔራዊ የፕሬስ ክለብ ጥሪ አቅርበዋል። ግዙፉ ስልጠናና የመረጃ ልውውጥን ጨምሮ ለጋዜጠኞች አገልግሎት የሚሰጠው ናሽናል ፕሬስ ክለብ ፕሬዚደንት ጄን ጄርሰን እና የተቋሙ የጋዜጠኝነት ሙያ ኢንስቲትዩት ፕሬዚደንት ጊል ክላይን ትናንት ባወጡት መግለጫ የኢትዮጵያ ባለስልጣናት ፍትሐዊ ባልሆነ መንገድ ክስ ሳይመሰረትባቸው ታስረው ያሉትን የቪዲዮ ጋዜጠኛውን አሚር አማን ኬሮን እና የሙያ ባልደረቦቹን ቶማስ እንግዳን እና ታምራት ነገራን በአስቸኳይ እንዲለቁ ጠይቀዋል። የፕሬስ ክለቡ ባለስልጣናት በመግለጫቸው በሀገሪቱ ስለቀጠለው ግጭት ለአሶሺየትድ ፕሬስ ይዘግብ የነበረው አሚር አማን ኬሮ የአስቸኳይ ጊዜ አዋጁንና የጸረ ሽብር ሕጉን ጥሶ ከኦሮሞ ነጻ አውጪ ጦር አባላት ጋር ቃለ መጠይቅ በማካሄድ ተወንጅሎ በፖሊስ ቁጥጥር ስር ከዋለ ከ100 ቀን በላይ አልፎታል ብለዋል። በዚህም የኢትዮጵያ ባለስልጣናት በመሰረቱ የወነጀሉት የጋዜጠኝነት ስራውን በመስራቱ ነው። ደጋግመን እንደምንናገረው ጋዜጠኝነት ወንጀል አይደለም ብለዋል። አስከትለውም እንደ ኢትዮጵያ ያሉ ሀገሮች የዲሞክራሲያቸው መሰረት ጋዜጠኞች ስራቸውን በመስራታቸው የተነሳ የማይወነጀሉበት ነጻ ፕሬስ ሲኖር ነው ብለዋል። የሶስት የአውሮፓ ሀገሮች መሪዎች ዛሬ ወደ ዩክሬን መዲና ኪየቭ አምርተዋል። ሩሲያ ወረራዋን ከ3 ሳምንታት ገደማ በፊት ከጀመረችበት ጊዜ አንስቶ ኃይሎቿ ኪየቭንና ሌሎቹንም ከተሞች መደብደባቸውን እንደቀጠሉ ናቸው። ዛሬ ማለዳ የሩሲያ ኃይሎች ኪየቭ ላይ ባደረሱት የመድፍ ጥቃት አንድ የመኖሪያ ህንፃ መጥተው ቢያንስ 2 ሰዎች ገድለዋል። የመዲናዋ ከንቲባ ቪታሊ ክሌትሽኮ ከዛሬ ማታ ጀምሮ ለ36 ሰዓታት የሚዘልቅ የሰዓት እላፊ አውጀዋል። ይህ በዚህ እንዳለ የቼክ ሪፐብሊክ ጠቅላይ ሚኒስትር ፒተር ፊያላ ከፖላንድ አቻቸው ማቴዎዝ ሞራውስኪና ከስሎቬኒያው አቻቸው ያኔዝ ያንሳ ጋር ሆነው ወደ ኪየቭ እንደሚጓዙ ዛሬ ነው ያስታወቁት። የሚሄዱትም የአውሮፓ ካውንስልን ወክለው ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪና ከጠቅላይ ሚኒስትሩ ዴኒስ ሽሚሃል ጋር ለመወያየት መሆኑን ገልጸዋል። የጉብኝታችን ዓላማ መላው የአውሮፓ ህብረት ለዩክሬን ሉዓላዊነትና ነጻነት ያለውን የማያወላውል ድጋፍ ለማረጋገጥ ነው ብለዋል። የአውሮፓ ህብረት ሩሲያ ላይ አዲስ ዙር ማዕቀብ አውጇል። ማዕቀቡ ከአንዳንዶቹ የሩሲያ መንግስታዊ ኩባንያዎች ጋር መናገድንና በዚያች ሀገር የኤነርጂ ዘርፍ አዲስ መዋለ ነዋይ መመደብን ይከለክላል። በሩሲያ የብረትና የቅንጦት እቃዎች ላይም የንግድ ገደቦቹን አጥብቋል። በዋና ዋናዎቹ የፖለቲካ ተደማጭነት ያላቸው ቱጃሮች፣ ሎቢስቶችና የክሬምሊንን ፕሮፓጋንዳ በሚያናፍሱ ግለሰቦችና የአቪዬሽንና የመርከብ ግንባታ ኩባንያዎች ላይ ያነጣጠሩ ማዕቀቦችም ተጥለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፕ ቦሬል አራተኛው ማዕቀብ ሩሲያ የዩክሬን ወረራዋን ለማካሄድ የምትተማመንበት የኢኮኖሚና የሎጂስቲክስ መሰረቷን በከባዱ ለመምታት የታለመ መሆኑንና ፑቲን ይህን ኢሰብአዊ ጦርነት እንዲያቆሙ ግፊት ለማድረግ ነው ብለዋል። ለወረራው የተሰጡት ዓለም አቀፍ ምላሾች ሩሲያን በኢኮኖሚያዊ ማዕቀቦች መቅጣት ላይ ያተኮሩ ሲሆን ጃፓን 11 የፓርላማ አባላት ያሉባቸው 17 ሩሲያውያን ንብረት እንዳይንቀሳቀስ ማገዷን ዛሬ ይፋ አድርጋለች። ይህ በዚህ እንዳለ የሩሲያና የዩክሬን ተደራዳሪዎች ትናንት ቤላሩስ ላይ የጀመሩትን ንግግር ዛሬ እንደ ትናንቱ በአካል ሳይሆን በቪዲዮ አማካይነት ቀጥለዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ድርድሮቹን ትደግፋለች ብለዋል። ይሁን እንጂ ከድርድሮቹ ጎን ሩሲያ ጥቃቱን በረድ ለማድረግ ፈቃደኛ ትሆን እንደሆነ እየተከታተልን ነው ሲሉ አክለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከኔቶ መሪዎች ጋር ስለ ጦርነቱ ለመወያየት ወደ ብረሰልስ ይጓዛሉ የሚሉ ሪፖርቶችን ጄን ሳኪ ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። ፕሬዚደንቱ ለዩክሬን አጣዳፊ ወታደራዊና ሰብአዊ እርዳታ የተመደበ 13.6 ቢሊዮን ዶላር ያካተተ ወጪ ዛሬ ይፈርማሉ ተብሏል። ነገ ደግሞ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ለዩናይትድ ስቴትስ ኮንግረስ ንግግር ያደርጋሉ። በተያያዘ ዜና ወረራው ከተጀመረ ወዲህ ሀገር ጥለው የተሰደዱ ዩክሬናውያን ቁጥር 3 ሚሊዮን መግባቱን የተባበሩት መንግስታት ድርጅት አስታውቋል። በብዙ ሺዎች የተቆጠሩ ዜጎች ሀገር ጥለው ለመውጣት መጉረፋቸውን በቀጠሉበት በአሁኑ ወቅት ውጭ ሀገር ተቀማጭ ዩክሬናውያን ደግሞ ወደ ሀገሪቱ ተሳፍረው ለመሄድ ትናንት ፖላንድ ፐርስሚስል ባቡር ጣቢያ ላይ ተኮልኩለው ታይተዋል። ወደ ኦዴሳ ለመመለስ የተነሳችው አይሪና ኦሬል አንዷ ነች።
ሄጄ ይረዳለሁ። የጤና ባለሙያ ነኝ። ሆስፒታሎቹ እርዳታ ይፈልጋሉ። እስከ መጨረሻው ቆይቼ አግዛለሁ።
ወደ ኪቭ ለመጓዝ ባቡር ጣቢያው ላይ የነበረችው ሌላ ይቷ ጣሊያን ነዋሪዋ ዩክሬናዊት ማሪያ ሃሊቻ ነች።
ተመልሼ የሚሄደው ሰዎችን ለማስወጣት ልረዳ ነው። በሮኬትና በቦምብ በሚደበደበው ቦታ ካሉት ወገኖቼ እኔ በተሻለ የተረጋጋ ሁኔታ ላይ ነኝ። ኪቭም እንደምትያዝ አውቃለሁ። ስለዚህ ህዝቡን ለመርዳት ባለኝ የመጨረሻ ዕድል ለመጠቀም ነው የምሄደው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአፍሪካ ዜና እንቆያለን። በሱዳን ምዕራብ ዳርፉር ክፍለ ግዛት ከተቀሰቀሰው 19 ሰዎች የተገደሉበት ሁከት በኋላ አካባቢው የተረጋጋ ቢሆንም የጸጥታው ሁኔታ አሁንም የማያስተማምን መሆኑን አንድ ተፈናቃዮችንና ስደተኞችን የሚረዳ ነጻ ድርጅት አሳሰበ። የዳርፉር ስደተኞችና የአገር ውስጥ ተፈናቃዮች ድጋፍ አስተባባሪ ቡድን ቃል አቀባይ አደም ሬጅል ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ቃል ዳርፉርና በተለይም ጀበል ሙን አካባቢ የሀገሪቱ ወታደራዊ መንግስት የጦር ኃይል እያየ ባልታጠቁ ሰላማዊ ሰዎች ሚሊሺያዎች ጥቃት እያደረሱ ነው ብለዋል። የሱዳን ዶክተሮች ማዕከላዊ ኮሚቴ እንዳስታወቀው ቅዳሜ ዕለት ጀበል ሙን ውስጥ ሚሊሺያዎች በሲቪሎች ላይ በፈጸሙት ጥቃት የተገደሉት ሰዎች ቁጥር 35 ደርሷል። የቻድ ባለስልጣናት አንድ የማዕከላዊ አፍሪካ ሪፐብሊክ የቀድሞ የሚሊሺያ መሪ ለሄጉ ዓለም አቀፍ ፍርድ ቤት ማስረከባቸው ተሰማ። ግለሰቡ የጦር ወንጀልና በሰብአዊ ፍጡር ላይ በተፈጸመ ወንጀል ተጠርጣሪ መሆኑን ፍርድ ቤቱ አስታውቋል። በመጨረሻም ኮቪድ-19 ቻይና ውስጥ የኮቪድ ተጋላጮች ቁጥር ማሻቀቡን እንደቀጠለ ነው። ከእጥፍ በላይ መጨመሩን የተገለጸው ወረርሽኙ ከሁለት ዓመታት በፊት ከተቀሰቀሰ ወዲህ ከፍተኛ የሆነውን የቫይረሱን ስርጭት ለመቆጣጠር ቻይና በመታገል ላይ ነች። በቫይረሱ መዛመት የተነሳ በሰሜን ምስራቅ የሀገሪቱ አካባቢዎች አዳዲስ ገደቦች ወጥተዋል። በደቡብ ምስራቋ ጓንዶንግ ክፍለ ሀገርም የሀገሪቱ የቴክኖሎጂ ኩባንያዎችና የሌሎችም ኢንዱስትሪዎች መናኸሪያ በሆነችው ሺንዘን ከተማ ባለስልጣናቱ የቫይረሱን ስርጭት ለመቆጣጠር የምርት እንቅስቃሴዎችን በሙሉ አዘግተዋል። አዲስ የቫይረሱ ተያዦች እየበረከቱ ወዳሉባት የንግዷ መዲና ወደ ሻንጋይ ከተማ የሚያመሩ የሀገር ውስጥና ዓለም አቀፍ በረራዎችም ወደ ሌሎች ከተሞች ሄደው እንዲያርፉ ተደርጓል። የቻይና መንግስት ኮሮና ቫይረስን ከሀገሪቱ ሙሉ በሙሉ ለማስወገድ ዚሮ ኮቪድ ሲል የጠራውን እቅድ ያወጣ ቢሆንም በእጅጉ ተላላፊ በሆነው የቫይረሱ ዝርያ በኦሚክሮን ምክንያት ስርጭቱ እየጨመረ መጥቷል። ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታዬን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 6 ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አድማጮቻችን ዝግጅቶቻችን ከዋናው የስርጭት ጣቢያችን በተጨማሪ amharic.voanews.com በዌብሳይታችን በፌስቡክ ደግሞ @voamharic ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላም አማራጭ አለን። 2022059942 የዋትስአፕ መስመራችንንም ተጠቀሙ።
እንግዲህ ህዝቡ በጣም ተቸግሯል። ህዝቡ ደግሞ አንድ የሚያምንበት ነገር አለ። ይሄ የትግራይ ያለው የትግራይ ህዝብ ከበ እጅ እንዲሰጥ ለማድረግ
አካባዋል እንደዚህ ተደርጓል ሲጃለ የሚለውን ጨዋቱ ከፍ እንድን የፈለጉት ይሄንን ለምንድን ነው የሚያደርጉት? በመተማ በኩል ያለውን መዝመር እንዲከፈትላቸው ጫና ለማሳደር ነው የሚፈለገው።
የቀደሙት ተናጋሪ የትግራይ ክልል የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንድያ አብርሃ ናቸው። ቀጥሎ የተሰሙት ደግሞ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ናቸው። በትግራይ ክልል ውስጥ ባለፉት 3 ወራት እህል የጫነ መኪና እንዳልገባ የክልሉ የውጭ ግንኙነት አስታውቋል። የኢትዮጵያ መንግስት በበኩሉ ወንጀላው ሐሰት ነው ብሏል። ሙሉ ዘገባው ቆየት ብሎ በምሽቱ ይደመጣል። አሁን ግን ወደ ዕለቱ አብይ ዘገባ እንሻገር። በደቡብ ክልል ያማሩ ወረዳ ነዋሪዎች እነርሱ ሸኔ ይላሉ በሚጠሯቸው ታጣቂዎች ተደጋጋሚ ጥቃት እየደረሰባቸው እንደሚገኝ ገልጸዋል። የኢትዮጵያ ህዝብ እንደራሴዎች ምክር ቤት አባልና የብሔረሰቡ ተወካይ ዶክተር አወቀ አምዛይ በኦሮሚያ ክልል ምዕራብ ጉጂ ዞን ታጥቆ የመሸጉ ቡድኖች በአማሩ ወረዳ በሚገኙ የኮሬ ብሔረሰብ አባላት ላይ የዘር ማጥፋት እየፈጸሙ ነው፣ የሰብአዊ መብት ኮሚሽንም ሆነ መንግስት ጉዳዩን በዝምታ አልፎታል ብለዋል። የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው የዘር ማጥፋት ወንጀል እየተፈጸመ ነው የሚባለው በአንድ ወገን ላይ ያነጣጠረ ጥቃት ሲፈጸም ነው። በኦሮሚያ ክልል ታጥቆ የሚንቀሳቀሰው ቡድን ጥቃት እያደረሰ ያለው በኦሮሞ ህዝብ ላይም ጭምር ነው። ይህንን ለመከላከል ደግሞ መንግስት እርምጃ እየወሰደ ነው ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነርን ሐሳብ አካቱ ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል።
ኢዜማን ወክለው ተወዳድረው በማሸነፍ የኢትዮጵያ ህዝብ እንደራሴዎች ምክር ቤት አባልና በምክር ቤቱ የብሔረሰቡ ተወካይ እንዲሁም የውሃ የመስኖና የአርብቶ አደሮች ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ አምዛዬ ወከልኩ በሚሉት ህዝብ ላይ እየደረሰ ነው ያሉት ተናግሯል።
ኮሬ ህዝብ ላይ ባለፉት 6 ዓመታት ከፍተኛ የሆነ ተጽዕኖ፣ በደል እና በእኛ አረዳድ የዘር ማጥፋት ወንጀል እየተፈጸመ ነው ያለው። አንደኛ በየቀኑ ሰው ይገደላል። ይህ ግድያ እየጨመረ የመጣ ነገር ነው። አንዱ ይሄ ነው። በሌላ በኩል መንደሮች፣ በተለይ ወደ 20 ቀበሌ የሚሆኑ መንደሮች፣ የቆላ መንደሮች ጠቅላላ ሰው ተረጋግቶ እንዳይኖር ከግማሾቹም እንድነሳ ያደረግበት ሁኔታ አለ። ሁለተኛው ይሄ ነው። ሶስተኛው መንገድ ተዘግቷል። ለአምስት ለስድስት ዓመታት መንገድ ተዘግቶ ከበባ ውስጥ ያለው ሰው መድኃኒት ማግኘት አልቻለም። ለሕክምና መውጣት አልቻለም። ችግሩን ተማሪዎቹን ውጭ አውጥቶ ማስተማር አልቻለም።
የዜጎችን ደህንነት የመጠበቅ መብትና ኃላፊነት በሕግ የተሰጣቸው አካላት በተለይም መንግስት እየደረሰ ነው የሚሉትን ወንጀል ማስቆም አልቻለም በማለትም ወቅሷቸዋል።
ይህ ደግሞ መንግስት ሊከላከለው አልቻለም። እስካሁን ድረስ ምንም አይነት ትልቅ ኦፕሬሽን ወስዶ ይህን ሁኔታ ማስታገስ አልቻለም እና ህዝቡ በዚህ የተነሳ የህልውና ስጋት ውስጥ ገብቷል። ህልውናው አደጋ ውስጥ የወደቀበት ሁኔታ አለ። ትንሽ ህዝብ ነው። በየወሩ 10-20 ሰው ከተገደለ አባት ነው የሚሞተው፣ እናት ነው የምትሞተው። ህጻናቱ ኖርማሊ ለረሃብ ነው የሚጋለጡት፣ እየሞተ ነው። ኢኮኖሚካሊ እየተጎዳ ነው ያለው ረሃብ ውስጥ። እየገባ ነው ያለውና እነኚህ ሁሉ አንድ ላይ ተደባብረው የዘር ማጥፋት ነው ሲስተማቲካሊ እየተካሄደ ያለው የምለው ይሄንን መንግስት ሊሰማን አልቻለም።
ተራውቄ ዘር ማጥፋት የሚሉትን ወንጀል የፈጸሙናቸው የሚሏቸው በኦሮሚያ ክልል ምዕራብ ጉጂ ዞን ተሸሽጓል ያሏቸው የታጠቁ ቡድኖች መሆናቸውም ተናግሯል።
ጥቃቱን የሚያደርሱት በትክክል ይሄ ነው የሚል የለም። በመንግስት አካላት ሲገለጽ ኦነግ ሸኔ ይባላል፣ ሸኔ ነው ይባላል። ታጣቂዎች ናቸው፣ ትጥቅ ያላቸው ከፍተኛ በመሳሪያ ራሳቸውን ያደራጁ ወራሪ ቡድን ነው እያደረሰብን ያለው።
የኢትዮጵያ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ቡድኑ ኦሮሞን ህዝብ ጨምሮ ከኦሮሞ ህዝብ ጋር በሚዋሰኑ አካባቢዎች በሚኖሩ ህዝቦች ላይ ጥቃት እያደረሰ መሆኑን ገልጠው መዋቅራዊ የዘር ማጥፋት ወንጀል የተፈጸመ የሚባለው ተለይቶ በተወሰነ ወገን ላይ ያነጣጠረ ጥቃት ሲፈጸም ነው ብሏል።
ሸኔ በዋነኛነት ያጠቃ ያለው ኦሮሞውን ነው። ትኩረትም የሚሰሩት ኦሮሚያ ላይ ነው፣ በሌሎች አካባቢዎች ላይ አይደለም። ምናልባትም ደግሞ ለመጠጊያ የሚሆናቸው ቦታ የኦሮሚያ ጸጥታ ኃይል፣ የፌዴራል ጸጥታ ኃይል የማይደርስባቸው አካባቢዎች ላይ ራሳቸውን መሽገው የሌሎች ብሔር ህዝቦችን በቤኒሻንጉል አካባቢ እንደሚደረገው፣ ጋምቤላም አካባቢ እንደሚደረገው እንደዚህ አይነት በድብቅ ህዝቡ ላይ በደል የማድረስ ስራ የሚሰሩ አሉ። ይሄ ያው ባልታወቀ መንገድ ነው ማለት ተደብቆ ነው። የሽፍትነት ባህሪ ነው። የሽፍትነት ባህሪ ተደራጅቶ ነው ይህን የሚያደርጉት እንጂ የፌዴራል መንግስትም ይሁን የኦሮሚያ ብሔራዊ ክልላዊ መንግስት ይህን እያወቀ በቸልተኝነት ወይም ሆን ብሎ እንትን ለማድረግ አይደለም።
መንግስት እርምጃ የወሰደ ነው ሲሉም በመንግስት ላይ የቀረበውን ክስ አጣጥሏል።
ባለፉት 15-20 ቀናት እንዳውም ከፍተኛ እርምጃ እየተወሰደ የሚገኘው አንዱ በጉጂ ነው። በተለይም በደቡብ ጉጂ የአካባቢው ማህበረሰብና የጸጥታ ኃይሎች በጋራ ተቀናጅቶ ሸኔን ማጥፋት አለብን ብሎ ከፍተኛ እርምጃ እየወሰዱ ነው።
ወንጀሉን ይፈጽማል የተባለውና ደገፋል ከተባለው እንዲሁም ራሱን የኦሮሞ ነጻነት ሰራዊት ሲል ከሚጠራው ቡድን ምላሽ ለማግኘት የተደረገው ጥረት አልተሳካም። ይሁን እንጂ የቡድኑ መሪና ቃል አቀባይ መሆናቸውን የሚገልጡ ግለሰቦች ከዚህ ቀደም ለአሜሪካ ድምፅ በሰጡት ማብራሪያም ሲቪሎች ላይ ጥቃት እንደማያደርሱ ተናግረው ይልቁንስ ዜጎች በመንግስት የጸጥታ ኃይሎች እርምጃ ይወስድባቸዋል ሲል አስተባብሎ ነበር። ከአካባቢው በተለይም ከኦሮሚያ ክልል ምዕራብ ጉጂ ዞንና ወረዳ ባለስልጣናት መረጃ ለማግኘት የተደረገው ሙከራም የእጅ ስልካቸውን ስለማያነሱና የበቀል ጥቃት ይደርስብናል ብለን ስለምንሰጋ መረጃ ለመስጠት እንቸገራለን በማለታቸው ከሙከራ አልዘለለም። ከሳምንታት በፊት ለመገናኛ ብዙሃን መግለጫ ሰጠው የነበሩት የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ቡድኑ የፖለቲካ ጥቅም ያስገኙልኛል ባሏቸው አካላት ላይ የሚፈጽማቸው ግድያዎች አንድን ብሔረሰብ ትኩረት ያደረገ ጥቃት የተፈጸመ እንዳለና የኦሮሚያ ክልል መንግስት እጅ አለበት የሚባለው ህዝብን በህዝብ ላይ ለማስነሳት የሚፈልጉ አክራሪ የሴራ ፖለቲከኞች የሚነዙት ነው ሲሉ መናገራቸው ይታወሳል።
ይሄ ችግሮቹን እያባባሰ ይሄዳል። አንደኛ አንዱን ህዝብ በሌላው ህዝብ ላይ የማነሳሳት ላይ የተጠመዱ ቡድኖች አሉ። ስለዚህ እነዚህ ቡድኖች እየነዙ ካሉት ፕሮፓጋንዳ እንዲቆጠቡ
የሚፈጸመው ጥቃት በክልሉ መንግስት የሚደገፍ ጥቃት ነው የተባለ የሚቀርበውንም ወቀሳ በተመለከተ ይህንን ብሎ ነበር።
ህዝቡንም ያስጠቃ የጸጥታ መዋቅሩንም ኢንፎርሜሽን የሚሰጥ ማንኛውም አካል በመንግስት መዋቅር ውስጥ ያለውን እያጠራን እንገኛለን እንጂ መዋቅሩ ሙሉ መቶ በመቶ ደህና ነው ችግር የለበትም የሚል ሽፋን አንሰጥም ማለት ነው።
የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በበኩላቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩትና እሳቸው ኦነግ ሸኔ የሚሉት ቡድን በዜጎች ላይ አድፍጠው ጥቃት እንደሚያደርሱ ተናግሯል። ተደጋጋሚ የግድያና የዝርፊያ ወንጀል እንደሚፈጸም ገልጠው ችግሩን በዘላቂነት ለመፍታት እንዳልተቻለም ተናግሯል። በቀጣይ ግን በተደራጀ ሁኔታ እልባት እንዲያገኝ የክልሉ መንግስት ጥረት እንደሚያደርግም አስታውቋል። ይህን ቅሬታ ያቀረቡትን ጨምሮ ከስርዓት ውጭ የራሳቸውን ፍላጎት ለማሟላት የሚሹ አካላት ከውስጥ የታጠቀው ቡድን ያሉት ደግሞ ከውጭ በሚያደርሰው ጥቃት የወረዳው ህዝብ በጫና ስር መሆኑን አቶ አለማየሁ ባውዲ ተናግሯል።
ይህን ለመፍታት መንግስት አቅዶ እንደ ጸጥታ ተቋም የማቀደን በዝርዝር እየሰራና ያለ ነው። የጸጥታ ተቋማችን ብቻ ቁጭ ብሎ እየሰራ ነው። ሰው ተጨባጭ ሁኔታው መሬት ላይ ያለው ይሄ ነው። መንገድ ተዘግቷል፣ እንደዚህ ይሆናል የሚባለው ይሄ ስለሆነ ይህ በአሰራር ቀጣይ በተደራጀ መንገድ የምንፈታው ነው የሚሆነው። በዚህ ምክንያት ነው አካባቢ ውስጥ ጋር ዘላቂ ሊሆን የሚችል የሰላም ማረጋገጥ አልቻልንም። ቀጣይ ትርጉም ባለው መንገድ ይሄ ላይ አቅደን እንሰራለን ብለን እየሰራ ነው።
የአማሮ ልዩ ወረዳ ምክትል አስተዳዳሪ አቶ ታረቀኝ በቀለም ትናንት ከሌሊቱ 9 ሰዓት በተኛበት የተገደለውን የደርባ ቀበሌ ነዋሪ በመጥቀስ ጥቃቱ እየከፋ መሄዱን ዛሬ ለአሜሪካ ድምፅ ተናግሯል።
ሞት እስከማታ ድረስ አልቆምም ማለት። በአሁን ሰዓት አርሶ አደሩ በሰላም ወጥቶ እርሻውን ለማረስ እየተቸገረ ነው ያለው። እንዲሁም ደግሞ ውሃውን ሄዶ አጠጥቶ ለመመለስ እየተቸገረ ነው ያለው። በነጻነት መንገድ ላይ ማለትም መሄድና መምጣትን እየቻለ አይደለም። እንደ ዜጋ መታየት አለብን። እንደ ዜጋ እየታየን አይደለም። መታረም የሚገባቸው ነገሮች እርምጃ ተወስቶ መታረም ሲገባቸው ህዝብ ውስጥ ዋሻ የፈጠረው ኃይል እኛን እያጠፋ እንደሆነ ታውቆ እርምጃ መወሰድ አለበት። አካባቢው ነጻ መውጣት አለበት። ትላንት አብሮ እየኖረ የነበረው ህብረተሰብ አብሮ በጋራ አልምቶ አብሮ በጋራ እየኖረ የነበረው አብሮ መኖር አለበት የሚል ሀሳብ ነው ያለኝ።
ዶክተር አወቀ ለስድስት ዓመታት መንገድ ተዘግቶበት ህዝቡ ከገባበት ችግር ውስጥ እንዲወጣ ለሁሉም አካላት ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው በኢትዮጵያ ቁጥራቸው የበዙ ብሔረሰቦች ተመሳሳይ አቤቱታ እንደሚያቀርቡ ጠቁመው ሁሉም ጋር ደርሶ ለመመርመርና ለማጣራት ኮሚሽኑ የአቅም ውስንነት እንዳለበት ተናግሯል።
ኢትዮጵያ ውስጥ የሰብአዊ መብት ቀውሱና ችግሩ ተዘርዝሮ የሚያልቅ አይደለም። በጣም ብዙ ቦታ በጣም ብዙ ህመም፣ ብዙ ስቃይ፣ ብዙ መብላላት፣ ብዙ በደል አለ። እኛ የተቋም አቅማችን በጣም ውስን ነው። በዚህ ውስን አቅም ግን የተቻለንን ጥረት እናደርጋለን። በተለይ ደቡብ ክልል አሁን እንደዚህ አነስተኛ ማህበረሰቦች የሚደርስባቸው ብዙ አይነት የሰብአዊ መብት ችግር እንዳለ እናውቃለን። ብዙውን በቅርበት እንከታተላለን አቅማችን በፈቀደው መጠን። ስለዚህ ጥረት እያደረግን ነው በቻልነው መጠን።
የብሔረሰቡ ተወላጅ መሆናቸውን የሚናገሩና በተለያዩ የሀገሪቱ ፖለቲካዊ ጉዳዮች ላይ በተለያዩ መገናኛ ብዙሀን ላይ እየቀረቡ ማብራሪያ በመስጠት የሚታወቁት የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት ምሁሩ አቶ ደያሞ ዳሌ ጥቃቱ በተባበሩት መንግስታት ድርጅት የተደነገጉ የዘር ማጥፋት ወንጀሎችን መስፈርት ያሟላል በማለት ተናግሯል።
አሁን ከሚወሰዱ እየተፈጸሙ ካሉ ነገሮች አንጻር የዘር ማጥፋት ወንጀል እየተፈጸመ ነው የሚል ድምዳሜ ላይ ደርሰናል። ይሄ ድምዳሜ የተባበሩት መንግስታት ጄኖሳይድ ፕሪቨንሽን ኮንቬንሽን 1948 ላይ አንቀጽ 2 ላይ ስለ ጄኖሳይድ የተሰጠ ብያኔ አለ። በዛ ብያኔ 5 ተግባራትን ነው የሚለው። አሁን ሬሻል ግሩፕ፣ ኤትኒክ ግሩፕ፣ ሬሊጂየስ ግሩፕ እና ናሽናሊቲ ግሩፕ ላይ አባላት ላይ እንደ ግሩፕ አባላት ላይ ግድያ የሚፈጸም ከሆነ፣ አካላዊ መጥፋት የሚያስከትሉ እርምጃዎች የሚወሰዱ ከሆነ፣ ለመኖር የማያስችል ልጆች እንዳይወለዱ የሚያደርግ ወይም ልጆችን ትራንስፈር የሚል ይላል። ከእነኛ ክራይቴሪያዎች ውስጥ ሶስቱን በደንብ ያሟላል። እንግዲህ የመንግስት ተባባሪነት ነው። መንግስት ተባበረ ሲባል ሆን ብሎ ራሱ ሰራ ማለት ሳይሆን ግድያ ሲፈጸም በዓለም አቀፉ ልም በኢትዮጵያ ህገ መንግስትም በገባው መሰረት ቃል በገባው መሰረት ባለበት ኃላፊነት መሰረት እያስቆመ አይደለም።
ኮሚሽነር ዳንኤል በበኩላቸው ሁሉንም ጥቃት ግን ዘር ማጥፋት ወንጀል እያሉ መጥራት ከዓለም አቀፍ ድንጋጌዎችና ህግ አኳያ ተገቢነት እንደሌለው ተናግሯል።
ኢትዮጵያ ውስጥ ምን ዘር ማጥፋት ወንጀል ተፈጸመብኝ የሚል አባባል ሁሉም ቦታ ትሰማለህ። ዝም ብሎ አንድ ሰው በማንነቱ ታርጌት ተደርጎ ጥቃት ስለተፈጸመበት ዘር ማጥፋት ወንጀል አይባል። ግን አሁን ሁሉም ቦታ ብትሄድ ሁሉም ዘር ማጥፋት ወንጀል ይላል። ሁሉም ሰው እንዲሁ የትም ቦታ ብትሄድ ሁሉም ዘር ማጥፋት ይላል። እና ይህ ሁሉ ነገር ዘር ማጥፋት ወንጀል ሊሆን አይችልም። አይደለም፣ ዘር ማጥፋት ማለት ስፔሲፊክ ታይፕ ኦፍ ወንጀል ነው። በዓለም አቀፍ ህግ ትርጉም አለው መስፈርቱ ምን እንደሆነ፣ ምን ሲሆን እንደሆነ ዘር ማጥፋት ወንጀል የሚባለው። እኔ ራሴ በጣም በተደጋጋሚ ማብራሪያ ሰጥቼበታል።
በሌላ በኩል የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ ከዚህ ቀደም ለአሜሪካ ድምፅ ስለ ተመሳሳይ ጥቃቶች ተጠይቀው የእነርሱ ታጣቂዎች የመንግስትን ወታደሮች እንጂ ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ አስተባብለው ነበር። በደቡብ ኢትዮጵያ ክልል የአማሮ ልዩ ወረዳና በኦሮሚያ ክልል የገላና ወረዳ ነዋሪዎች የመንግስቱ ባለስልጣናት ኦነግ ሸኔ የሚሏቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጥሩ ታጣቂዎች ያደርሱብናል የሚሏቸው ጥቃቶች እየተባባሱ መምጣታቸውን ሰሞኑን ለአሜሪካ ድምፅ መናገራቸውን መዘገባችን ይታወሳል።
ዮናታን ዘብዴዎስን እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው የሰማችሁት። የዕለቱ አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በጋምቤላና ሱዳን ድንበር አካባቢ በተከሰተው ግጭት ከ9500 በላይ ኢትዮጵያ ዜጎች መፈናቀላቸውን የክልሉ መንግስት አስታውቋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቶ ኦዴንግ በደቡብ ሱዳን ኃይሎች ኤስፒኤልኤምአይኦ በተባሉ ታጣቂዎች መካከል ባለፈው ሳምንት ማክሰኞ በአውሮፓውያኑ መጋቢት 8 2022 መሆኑ ነው በተቀሰቀሰው ግጭት ሳቢያ ድንበር አካባቢ ከሚኖሩ ኢትዮጵያን መካከል የአንድ ሰው ህይወት አልፏል፣ ስድስት ሰዎች ደግሞ ቆስለዋል ብለዋል። በደቡብ ሱዳን በኩል ሉል ራይ ኳንግ የተባሉትን የደቡብ ሱዳን ህዝቦች መከላከያ ኃይል አመራር ለማግኘት ጥረት እያደረግን እንገኛለን። ናኮሮ መልካ ቀጣዩ ልከዋል።
የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጌቱ አዲንግ ለቪኦኤ ግጭቱ ባለፈው ሳምንት ውስጥ በደቡብ ሱዳን መንግስት ኃይሎችና ኤስፒኤልኤም አይኦ በተባሉ መንግስትን የሚቃወሙ ታጣቂዎች መካከል ነው የተከሰተው ብለዋል። በዚህም ሳቢያ በጋምቤላና ደቡብ ሱዳን ድንበር ላይ የሚኖሩ የኢትዮጵያ ዜጎች ላይ ጥቃት ተፈጽሟል፣ የሞትና መቁሰል አደጋም ገጥሟል ሲሉ ኃላፊው ያብራራሉ።
ችግሩ የተከሰተው የባለፈው ሳምንት ማክሰኞ ላይ ነው። ምንጩ ያው ራሱ ኤስፒኤልኤዎች በመከፋፈል ነው። ከዚህ በፊት ኤስፒኤልኤአይኦ የሚለው አለ፣ ኢንኦፖዚሽን ፓርት ገቨርንመንት ደግሞ ወደ ውስጥ የቀረበት ነበር። ሁለቱ ነው ያኔ ከ2015 ጀምሮ እርስ በርስ በመከፋፈል እና በውጊያ ላይ እንደነበሩ ሁላችን እናስታውሳለን። እርስ በርሳቸው ያው የነበራቸው ኢንተርናል ግጭት በመፈጠር ማክሰኞ ዕለት ትልቅ ውጊያ ነበር በማላቸው። የአይኦ ቡድን በመንግስት በኩል ስለተሸነፈ ድንበር ተሳግሮ ወደኛ በኩል የመጣበት ሁኔታ አለ። በቅርበት የነበሩ አራት ቀበሌዎች አሉ ድንበር ላይ ያለው። በላረ ወረዳ አንድ ቀበሌ ብሌምኩን የሚባል፣ በጀኮው ደግሞ ሶስት ወረዳ አሉት። ለድንበር ቅርበት ስለነበረው ከማዶ የጠቆሰው ትልቅ መት እዚህ አካባቢ ያሉ ማህበረሰብ ክፍል ጉዳት ውስጥ ገብቷል። ስድስት ሰው የቆሰለበት ሁኔታም አለ። አንድ ሰው ሞቷል።
የደቡብ ሱዳንን የሚቃወሙ ታጣቂዎች የጋምቤላን ድንበር አቋርጠው በመግባትም ዝርፊያ ፈጽመዋል ሲሉ ተናግረዋል ኃላፊው።
ንብረቶች የዘረፉበት ሁኔታም አለ። የገበሬዎች በቆሎ፣ በግና ፍየል፣ ያኔ ከብቶች ሜዳ ላይ ስለነበሩ የተወሰነ ይወስዳሉ። ባንዲራም ሳይቀር ማለት የኢትዮጵያና የጋምቤላ ባንዲራ እዛም ቀበሌ ላይ ያገኙ የወሰዱበት ሁኔታም አለ።
በታጣቂዎቹ የተፈጸመውን ግድያና ዝርፊያንም ተከትሎ በኑዌር ዞን ላሪና ጂካ ወረዳዎች በአራት ቀበሌ ውስጥ የሚኖሩ በርካታ ዜጎች መፈናቀላቸውን ነው የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጌቱ የተናገሩት።
በክልሉ ላይ የተከሰተው ወደ 1948 ሀውስሆልድ የፈናቀሉበት ሁኔታ አለ። ወደ ቶታል ስንወስደው ወደ 9591 ህዝብ አካባቢ ከቦታቸው የተፈናቀሉበት ሁኔታ አለ። እነዚያን በቅርበት ላለው አጎራባች ወረዳዎች ወይም ቀበሌዎች ላይ ናቸው የሚገኙት።
የተዘረፉ እቃዎችን ለማስመለስ መንግስት የጸጥታ ኃይሉን በማሰማራት አስፈላጊውን ጥረት እያደረገ ነው ያሉት አቶ ጌቱ ለተፈናቃዮችም የአስቸኳይ ጊዜ ድጋፍ ለማድረግ እና ወደ ቀያቸው ለመመለስ ይሰራል ሲሉ ተናግረዋል።
እሱ በኋላ መንግስት የሚያደርገው ነገር ሊኖር ይችላል፣ ግን ሙሉ በሙሉ መንግስትም ሳይሆን ለጋስ ድርጅቶች በእኛ አቅርቦት ያሉ ስላሉ እነዚህንም ለጋስ ድርጅቶች ይህን 9000 የፈናቀለው ማህበረሰብ ወደ ቀያቸው የሚመለሱበት ድጋፍ ማግኘት አለባቸው የሚል አቋም ነው የያዝነው። ሙሉ በሙሉ የተፈናቀለው ሴቶችና ህጻናት ናቸው። ወንዶች ግን ወደ ቦታው እየተመለሰ መሆኑ በአሁኑ ሰዓት፣ አሁንም ሌላውን ማስመለስ ትንሽ ድጋፍ ያስፈልጋል። ያለውን ስለተዘረፈ ያልተፈናቀለው ሰው ቤት ጋር ገብቶ አብሮ እየበሉ ስለሆነ በኋላ ሲያልቅ ሰው የሚሄድበት ቦታ ስለሌለ እነዚህንም በኋላ ከመንግስትም ከተለያዩ ለጋስ ድርጅቶች ድጋፍ ያስፈልጋቸዋል ያልኩ ከሚዛ አንጻር ነው።
በግጭቱ ምክንያት ሸሽተው ወደ ኢትዮጵያ ላሬና ጂካው ግዛቶች የገቡ ደቡብ ሱዳናውያን መኖራቸውን የጠቆሙት አቶ ጌቱ ሰዎቹን የማስመለስ ስራም ተሰርቷል ብለዋል።
ከሰው ሱዳን ወደ እኛ ግዛት የገቡትም ወደ ግዛታችሁ እንዲመለሱ የመስራት ስራ ተሰርቷል። ይህን በውጊያ ሳይሆን የእኛ አካባቢ ለቃችሁ ወደ አካባቢያችሁ ተመለሱ የሚልም ትዕዛዝ ተሰጥቷቸው አሁንም ሁሉንም የእኛ ግዛት በሙሉ ፍሪ የሆነበት ሁኔታም አለ።
ቁጥራቸው ይታወቃል? ከሱዳን ደቡብ ሱዳን የመጡት
ያው አይታወቅም። ሰዎቹ ወታደር ስለሆኑት መቆጠርም ያን አልተቻለም። ዞሮ ዞሮ የአዮ አይል ነው ወደዚህ የመጣ። እነዚህም ደግሞ ወደ ማዶ የሚመለሱበት ውይይት ተደርገው እንዲመለሱ ተደርጓል።
እና በስፔል የእርስ በርስ ግጭት ከዚህ በፊትም ጋምቤላ ህዝብ ላይ ያደረሰውም ችግር የለም። እሱ ከሙርሌ ጋር የሚያያዛለም። እነዚህም የሰው ሱዳን ጀኮ እና የኢትዮጵያ ጀኮ አብረውም እርስ በእርስ በመተሳሰር እንደዚሁ መንግስት ለመንግስት በቅርበት ያሉት አጎራባጆች ውይይት ሲያደርጉ እና በተለያየ ጉዳዮች አብሮ ስንሰራ ነበር። በአሁኑ ሰዓት ግን የሙርሌ ጉዳይ ትንሽ የቀዘቀዘበት ሁኔታ አለ። ከዚህም በፊት እርምጃ ሲወሰደባቸው አሁን ወደኋላ የተመለሱ ናቸው።
በዚህ ጉዳይ ዙሪያ ከደቡብ ሱዳን መንግስትም ሆነ ታጣቂዎቹ እስካሁን የተሰማ ነገር የለም። የአሜሪካ ድምፅ የደቡብ ሱዳን የመከላከያ ኃይሎች ቃል አቀባይ ጀኔራል ሉል ሩዋይ ኮአንግ በስልክ ለማግኘት ከትላንት ጀምሮ ያደረገው ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዋሽንግተን ላይ አሁን ከቀኑ 8 ሰዓት ተኩል ሆኖ ነው። ኢትዮጵያ ደግሞ ከምሽቱ 3 ሰዓት ተኩል። የመጽሔቱ ትንታኔ ይቀጥላል። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። ባለፉት 3 ወራት ወደ ትግራይ ክልል የገባ የእርዳታ እህል የጫነ መኪና እንደሌለ የክልሉ የውጭ ግንኙነት ጽሕፈት ቤት ገለጸ። ባለፉት 8 ወራት ከ24,000 በላይ የእርዳታ እህል የጫነ መኪኖች መግባት ሲገባቸው የገቡት ግን 1393 ብቻ መሆናቸውን ተናግረዋል። ሙልጌታ ጽባ የጽሕፈት ቤቱን ከፍተኛ አመራር የሆኑትን ፕሮፌሰር ክንዴ አብርሃን አነጋግሯቸዋል።
ወደ ትግራይ ክልል በየቀኑ 100 የምግብ መድኃኒትና ሌሎች የእርዳታ ቁሳቁስ የጫኑ መኪኖች መግባት እንደሚገባቸው የተባበሩት መንግስታት ተቋማት ይገልጻሉ ብለዋል የክልሉ የውጭ ግንኙነት ጽሕፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረሕይወት። ሆኖም የትግራይ ህዝብ የምግብ እርዳታ እንዳያገኝ የሚሰራው ያሉትን የፌዴራሉ መንግስት ላለፉት 8 ወራት ሂደቱ በማደናቀፍ 6% እርዳታ ብቻ ነው እንዲገባ ያደረገው ብለዋል።
መጀመሪያ የተባበሩት መንግስታትን ራሳቸው ያስቀምጡት ቁጥር አለ። በየቀኑ 100 የጭነት እርዳታ የያዙ መኪኖች ያስፈልጋሉ ነው። ከዛ ጀምሮ እስካሁን የገባው 1339 አካባቢ ነው። ስለዚህ ባለፉት 8 ወራት ይሄ ማለት ሐምሌ የሚያስፈልገው እና አሁን ደግሞ የሚያስፈልገው ቁጥርም ይለያየ 24,000 አካባቢ ነው የሚገመተው የሚያስፈልገው። ከዛ ውስጥ 1339 ያ ወደ 6% አካባቢ ማለት ነው።
በአሁኑ ጊዜ የትግራይ ህዝብ በምግብ እጦት ተቸግሯል ያሉት ፕሮፌሰር ክንደያ ላለፉት 3 ወራት ደግሞ የገባ አንድም የእርዳታ እህል የጫነ መኪና የለም ሲሉ ተናግረዋል።
በተለይ ከታህሳስ ግማሽ ጀምሮ ኦልሞስት 3 ወር እንበለው አሁን ምንም የገባ ነገር የለም። ሶ ሲሪየስ የሆነ የሰብአዊ ችግሮች አሉ። እንግዲህ ህዝቡ በጣም ተቸግሯል። ህዝቡ ደግሞ አንድ የሚያምንበት ነገር አለ። ይሄ እየተደረገ ያለው የትግራይ ህዝብን ከበህ እጁ እንዲሰጥ ለማድረግ ነው። ህዝብ ደግሞ ይሄ የሚያደርግ ህዝብ አይደለም። ምክንያቱም በተለያዩ የታሪክ ያሉ አጋጣሚዎችን የሚያሳዩ የተለያዩ ነገስታት የትግራይ ህዝብን አስርበው እጅ ሰጥቶ እንዲመረከክ የሞከሩበት መዓት ጊዜ ያሳሉና ይህም የዛ ተቀጥያ እንደሆነ ያምናል።
ክልሉ እርዳታ እንዳያገኝ ህወሓት ሆን ብሎ በአፋር በኩል ውጊያ ከፍቷል ተብሎ የሚከሰሰው አመራሩ ተጠይቀው ወደ ትግራይ ክልል የሚያስገባ 15 መንገዶች አሉ፣ እየተወራ ያለው ስለ አንድ መስመር ነው ብለው በዚህ መንገድ በጥር ወር ውጊያ ከመካሄዱ በፊት ለአንድ ወር ሆን ተብሎ እርዳታ ሙሉ በሙሉ እንዳይገባ ተከልክሎ ቆይቷል ብለዋል። በመስመሩ ውጊያ የተካሄደውም የአፋር ኃይሎች ከኤርትራ ኃይሎች ጋር በመሆን የመቀለ ከተማ አደጋ ውስጥ ለመጣል በመንቀሳቀሳቸው አደብ ለማስ ያዝ የተደረገ የአጭር ጊዜ ዘመቻ ነው በማለት ነው የገለጹት።
እንግዲህ ወደ ትግራይ ለመግባት አለ አፋር መንገድ አንድ ነው፣ አንድ አማራጭ ነው። ከዛ በላይ ደግሞ 15 መንገዶች አሉ። እነዚ 14 መንገዶች ዝግ መሆናቸው ኦልሞስት እኛም ተቀብለ ነው። ብዙዎቻችን የምንጨቃጭሮ የአፋር መንገድ ነው። እንግዲህ ጦርነቱ የነበረው ጥር ነው። የእርዳታ እህል መግባት ያቆመው ከሐምሌ ጀምሮ ነው ማለት እየተንጠባጠበ አንድም አንድ 10 ይመጣል፣ እንደ 20 ይመጣል፣ 100 ይመጣል ከሐምሌ ጀምሮ ማለት ነው። ስለዚህ ጦርነት ባልነበረበት መንገዱ ክፍት በሆነበት ጊዜም ያልነበረ የጭነት እህል ጦርነት ስለተጀመረ የሚባል ነገር ዝም ብሎ ማለት ብዙም እንትን የሚያደርግ አይደለም።
የእርዳታ እህል ጭነው የሚገቡ ተሽከርካሪዎች ወደ ትግራይ ከገቡ በኋላ የሚበዙት አልተመለሱም፣ እንዲሁም ለወታደራዊ እንቅስቃሴ ፍጆታ እየዋሉ ነው ተብሎ ስለሚነሳ ክስም ፕሮፌሰር ክንደያ ሲመልሱ የእርዳታ ተሽከርካሪዎች ጉዳይ ውል ከተዋዋሉበት ባለመኪና ነው የሚያያዘው፣ ከእኛ ጋር ምንም ግንኙነት የለውም ያሉት ፕሮፌሰር ክንደያ ሰራዊቱም እንቅስቃሴው አብዛኛው በእግር ነው የሚያደርገው ብለዋል። ስለ ጉዳዩ ባደረግነው ማጣራት ግን የእርዳታ እህል የሚጭኑ ተሽከርካሪዎች ወደ ትግራይ ክልል መድረሻ ብቻ ነው ነዳጅ የተሰጣቸው፣ መመለሻ የላቸውም። እንዲሁም አሽከርካሪዎቹ አብዛኞቹ የክልሉ ተወላጆች በመሆናቸው ከትግራይ ክልል ውጭ መንገላታት ይደርስባቸዋል ብለዋል። ፕሮፌሰር ክንደያም በቅርብ ቀናት ከትግራይ በረሃብ ምክንያት ሰዎች እየተሰደዱ ወደ አማራ ክልል እየገቡ ናቸው ተብሎ ስለተነሳው ጉዳይ ደግሞ ተጠይቀው ይህ ለጊዜው አጀንዳ ተብሎ የተነገረ ነው በማለት አጣጥለውታል።
ትግራይ ህዝብ እና የአማራ ማለት ብዙ ጊዜ አብሮ ይኖረ የተዋለደ እንቅስቃሴው መፈለግከው አይነት ነገር ኬላዎች ብታደረግም ሊቆም የሚችል አይደለም። እንግዲህ ከአላማጣ ወደ ቆቦ፣ ከቆቦ ወደ አላማጣ የሚመጣ የተለያየ ማህበረሰብ አለ። ስለዚህ ይሄ ማስቆምም ይቻል አይደለም። ግን ይሄ ዝም ብሎ እንደ ትልቅ የረሃብ ፍልሰት አድርጎ የሚናፈሰው ወሬ ያየ ነው። ባለፈው የትግራይ ሰራዊት ሙርኮኞች ተብለው ከሳውዲ አረቢያ እንደዚህ የመጡ ወገኖቻችን እንደ ሙርኮኞች በቴሌቪዥን ሲያሳዩ ነበር። እነሱ ደግሞ አሁን ተመልሰው ከምርኮኛ በላይ ሆነ ደግሞ ስደተኞች ሆነ ደግሞ እያናቸዋል። እንግዲህ ማለት ችግሩ ሲሪየስ ነው። ያው ረሃብ አለ ብዙ ዲግሪ ተዘግታ ያለች ክልለች። ከዚህ ሰው ወደዛ ቢሄድም ብዙም ሊገርመንም አይገባም ነበር። ግን የትግራይ ህዝብ እንደዛ አይደለም። ይልቁንም የትግራይ ህዝብ እያለ ያለው ይሄ ከበባ መሰበር አለበት።
ዓለም አቀፍ ማህበረሰብ የእርዳታ ምግብ ወደ ክልሉ እየገባ እንዳልሆነ እንዲያውቀው በተደጋጋሚ እየገለጽንለት ነው ያሉት ፕሮፌሰር ክንደያ ችግሩ ተረድቶ በአዲስ አበባው መንግስት ላይ ጫና በማሳደር ተግባራዊ እርምጃ መወሰድ ይገባዋል ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታ እናመሰግናለን። በተያያዘ ዜና የትግራይ ክልል የውጭ ግንኙነት ጽህፈት ቤት የተባለው አካል ከፍተኛ አመራር የሆኑት ፕሮፌሰር ክንድያ ገብረ ህይወት ላቀረቡት ክስ የኢትዮጵያ መንግስት ምላሽ ሰጥቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ለቪኦኤ በሰጡት ምላሽ ውንጀላውን ሐሰት ነው ብለዋል። ህወሓት በአፋር በኩል በቅርቡ ጥቃት የከፈተው የእርዳታ መስመሩ እንዲዘጋ በማሰብ ነው ያሉት አቶ ከበደ ዓላማውም በሱዳን መስመር እንዲከፈት ጫና ለማሳደር እንደሆነ ተናግረዋል። አዲሱ ወረራ የክልሉን ህዝብ ለማሰለፍም እንዳቀደ ተናግረዋል። ኬኔዲ አባተ ዝርዝሩ ይነግረናል።
የኢትዮጵያ መንግስት ሆን ብሎ ወደ ትግራይ ክልል እርዳታ እንዳይገባ እያደረገ ስለመሆኑ ፕሮፌሰር ክንደያ ገብረ ህይወት ላቀረቡት ክስ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ተከታዩን ምላሽ ሰጥተዋል።
እየቀረበ ያለው ክስ በቲፒኤልኤፍ ቡድን ብቻ የሚቀርብ ሳይሆን እነሱን እንደፈለጉ የሚያደርጓቸው የሚልኳቸው ላኪዎቻቸውም ተመሳሳይ ነገር ነው የሚያቀርቡት። የኢትዮጵያ መንግስት የትግራይ ህዝብ ድራብ አድርጓል የሚለው ክስ መሰረተ ቢስና ከእውነታም የራቀ ነው። ይህን ምንበት አንደኛ ከዚህ በፊት የኢትዮጵያ መንግስት ሲልካቸው የነበረውን እርዳታ ቁሳቁሶችን ምግብን ጨምሮ ሲያቃጥሉን የነበረው ከኮምቦልቻ አካባቢ ለወራት ቢሆን የእርዳታ ኃይልን ወልፉ ፕሮግራምን ክምችት ሰርቆ ወደ ትግራይ ወስደዋል። እሱም እየታወቀ መንግስትም ህዝቡ እንዳይራብ ፍላጎት ስላለው የተለያዩ እርምጃዎችን ወስደዋል። አንደኛ መድኃኒትም የእርዳታ የምግብም በአየር በአውሮፕላን እንዲጓጓዝ ስምምነት ላይ ተደርሷል። በየብስም እንደዚሁ በመኪናም እንዲገባ ተደርጓል።
ላለፉት 3 ወራት ምንም አይነት እርዳታ ወደ ትግራይ ክልል እንዳልገባና በአፋር በኩል ያለው የእርዳታ መስመር ለመዘጋቱ ህወሓት በቅርቡ እንደ አዲስ ከፍቷል የተባለው ጥቃት ምክንያት እንደማይሆን ፕሮፌሰር ክንደያ ለሰጡት ማብራሪያ ደግሞ የአቶ ከበደ ምላሽ ይህ ነው።
መንግስት በቂ ለማጓጓዣ የሚሆን የዩኤን ታርጋ የተለጠፈላቸው መኪኖች እንዲገቡና ለሹፌሮቹ ዋስትና በመስጠት ሹፌር የሚለዋወጡበትን በፈርዞን በመበጀት እንዲያደርሱ ተደርጓል። እንደዛም ሆኖ እንዳይገባ ነው ያደረጉት። በአባላ በኩል አሁን በአፋር በኩል ጦርነት የተከፈቱበት ዋናው ምክንያት የእርዳታ ቁሳቁስ እንዳይገባ ነው። ህዝቡ እንዲራብ መጫወቻ ቀብድ ነው ያደረጉት። የትግራይን ህዝብ በአየር የሚገባው አለ። በዚህ ተጨማሪ ነገር እንዳይገባና የትግራይ ህዝብ ብሎኬዱ አለ፣ ተከቧል፣ እንደዚህ ተደርጓል፣ ሴጅ አለ የሚለውን ጩኸቱ ከፍ እንድል ነው የፈለጉት። ይህንን ለምንድን ነው የሚያደርጉት? በመተማ በኩል ያለውን መስመር እንዲከፈትላቸው ጫና ለማሳደር ነው የሚፈለገው። ጦር መሳሪያ እንደፈለጉና ታጣቂዎቻቸው ውጭ ጎረቤት ሀገራት የሚያሰለጥኗቸው እያሰለጠኑ የቆዩትን ለማስገባት ፍሪ ኤሪያ እንዲከፈትላቸው እና የዓለም ማህበረሰብን ትኩረት ለመሳብ ታስቦ የሚደረግ እና አሁን ምልመላ እያካሄዱ ነው። ከፍተኛ የሰውን ወጣቶችን እየመለመሉ ነው። ጦርነት እያዘጋጁ ነው። ህዝቡም ተስፋ ቆርጦ ከነሱ ጋር እንዲሰለፍ ነው። አማራጭ አጥቶ ወይም ስልታዊ ቅስቀሳ ነው እንጂ መንግስት የሚገባው በላይ ተቆርቋሪ ነው። የትግራይ ህዝባችን ነው እንድራብ ፈልጎ እንዳሉና ግንዛቤ ሊወሰድ ይገባል።
ወደ ትግራይ ክልል የእርዳታ ምግብና ሌሎች ቁሳቁሶችን ይዘው እንደሄዱ ያልተመለሱ የጭነት መኪኖችን በተመለከተ በሰጡት ምላሽ ደግሞ አሁንም ድረስ 1000 የሚሆኑ መኪኖች እንዳልተመለሱና መኪኖቹን ህወሓት ታጣቂዎችን ለማመላለስ እንደሚጠቀምባቸው ገልጸዋል። መኪኖቹ ላለመመለሳቸው ከነዳጅ ጋር በተያያዘ የሚነሳው ወቀሳ ሐሰት መሆኑንም የገለጹት አቶ ከበደ ሳይመለሱ ቀርተዋል የተባሉት የጭነት መኪኖች ወደ ክልሉ ሲገቡ ለመመለስ የሚሆናቸውን ነዳጅ ይዘው እንደሚሄዱና አሁን በ በክልሉ አለ ያሉትን ነዳጅም ህወሓት በከፍተኛ ዋጋ ለህብረተሰቡ በመሸጥ ገቢ እየሰበሰበበት ስለመሆኑ አመልክተዋል። ከትግራይ ክልል ወደ አማራ እየተፈናቀሉ የሚገኙ ዜጎችን በተመለከተ ደግሞ ይህን ብለዋል።
የተፈናቀሉና ወደ አማራ ክልል የሚመጡ ሰዎች አሉ እንባል አለ መረጃው አለ። ከዚህ በፊት ከተፈናቃዮች ጋር አንድ ስልት የሚጠቀሙት ለጦርነት የሚያዘጋጁትም መልምሎ አሰልጥኖ ተፈናቃይ መስሎ የሚልኩት አሉ። ወይ ደግሞ ሰዎቹን ገፍቶ ከቤት ንብረታቸው እንዲፈናቀሉ የሚያደርጉበት የፖለቲካ ሴራ ሊኖር ይችላል። ይህንን በአግባቡ ማጣራትና እሱን ጥንቃቄ በማድረግ በተቻለ መጠን ህብረተሰቡ ተቸግሮ ከቤቱ እንዳይፈናቀል የሚፈልገው ነገር ባለበት እንዲደርሰው ማድረግ ነው።
በርካታ ሰዎች ከትግራይ ወደ አማራ ክልል ቆቦ ከተማና አካባቢው ስለመሆናቸው ከአካባቢው ባለስልጣናትና ነዋሪዎች ያገኘነውን መረጃ በመጥቀስ መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። አብራችሁን ስላላችሁ በእጅጉ እናመሰግናለን አድማጮች። በኢትዮጵያ በሚገኙ የስደተኛ መጠለያ ጣቢያዎች ሰብአዊ እርዳታ ማቅረብ አዳጋች መሆኑን ተከትሎ የኤርትራውያን ስደተኞች ለጥቃትና ለረሃብ አደጋ መጋለጣቸውን የእርዳታ ተቋማት አስታውቀዋል። ተቋማቱ የኢትዮጵያ መንግስት ለስደተኞች ጥበቃ እንዲያደርግና በጣም አስፈላጊ የሆኑ የእርዳታ አቅርቦቶች በጦርነቱ መካከል ባሉ አካባቢዎች እንዲደርሱ ፈቃድ እንዲሰጥም ጠይቀዋል። መሐመድ ዮሴፍ ከናይሮቢ ያደረሰን ዘገባ ስመኝሽ ቆየ በመቀጠል ታሰማናለች።
በሰሜን ኢትዮጵያ ያለው ግጭት መቀጠሉን ተከትሎ በኢትዮጵያ የሚኖሩ ኤርትራውያን ስደተኞች ለረሃብና ጥቃት መጋለጣቸው እንደቀጠለ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ያነጋገራቸው አንዳንድ ስደተኞች ባለፈው ወር ያልታወቁ ሰዎች ይኖሩበት የነበረውን ባራሃሌ ካምፕ እንዳጠቁና 5 ሰዎች እንደተገደሉ ተናግረዋል። ፌዝ ካሲና በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የምስራቅ አፍሪካ የአፍሪካ ቀንድና ተላላቅ ሃይቆች አካባቢ ቃል አቀባይ ሲሆኑ ኤርትራውያን ስደተኞች የግጭት አካባቢዎችን ለቀው ደህንነታቸው ወደሚጠበቅበት ቦታ ድጋሚ እየተሰደዱ መሆኑን ያስረዳሉ።
The conflict has also reached some of those refugee camps in those 3 regions.
ስደተኛ መጠለያ ጣቢያዎቹ በሚገኙባቸው 3 ክልሎች በመዛመቱ ስደተኞቹ በድጋሚ እንዲሰደዱ አስገድዷቸዋል። አንዳንዶች የመቅሰል አደጋ ደርሶባቸዋል፣ ጥቂቶች ደግሞ ተገድለዋል። ሁኔታው ለስደተኞቹ እጅግ በጣም አሳሳቢ ሆኖ ቀጥሏል። አብዛኞቹ እንደገና የመሰደድ ዕጣ ከፊታቸው ተደቅኗል።
ኢትዮጵያ በሀገራቸው ሊደርስባቸው የነበረውን ስቃይና ሌሎች ጥቃቶች ሸሽተው ከሀገራቸው የወጡ ቢያንስ 140 ሺህ የሚሆኑ ኤርትራውያን ስደተኞችን ታስተናግዳለች። እነዚህ ስደተኞች አብዛኞቹ በኢትዮጵያ መንግስትና በህወሓት መካከል ከፍተኛ ውጊያ በተካሄደበት የትግራይ ክልል ተጠልለው ይገኛሉ። ከነዚህ ጥቂቶቹ ደግሞ ወደ አፋርና ወደ አማራ ክልሎች የተሰደዱ ቢሆንም በዚያም ህወሓት የመንግስት ደጋፊ ከሆኑ ሚሊሻዎች ጋር ውጊያ ያካሄዳል። የሰብአዊ እርዳታ ሰጪ ተቋማት በመንገድ መዘጋትና በጸጥታ ችግር ምክንያት ለስደተኞቹ እርዳታ ማድረስ አልቻሉም። የተባበሩት መንግስታት ድርጅት ሰብአዊ እርዳታ ማስተባበሪያ ቢሮ በቅርቡ 100 ሜትሪክ ቶን የሚመዝን የጤና መርጃና የተመጣጠነ ምግብ እርዳታ ወደ ትግራይ ክልል ማድረስ ችሎ የነበረ ሲሆን እርዳታው 10 ሺህ ለሚጠጉ ሰዎችና ቢያንስ 22 ሺህ ለሚሆኑ ስደተኞች መድረስ ችሏል። ተጨማሪ 190 ሺህ የሚሆኑ በአፋርና በአማራ ክልል የሚኖሩ ተረጂዎችም እርዳታ ተደርጎላቸዋል። የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባይ ካሲና ግን አሁንም በርካታ ሰዎች መጠለያ እንዳላገኙ ያስረዳሉ።
With the deterioration of the security situation and the ongoing conflict,
በርካታ ሰዎች አሁን ከመኖሪያቸው ወይም በከተሞች ተጠልለውባቸው ካሉ ጣቢያዎች አሁንም ሊፈናቀሉና የተሻለ ደህንነትና እርዳታ ሊያገኙ ወደሚችሉባቸው ቦታዎች ሊሰደዱ ይችላሉ።
በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ የሆኑት አቶ ፍስሐ ተክሌ በጉዳዩ ላይ ሲናገሩ አንዳንድ ኤርትራዊ ስደተኞች ከኢትዮጵያ ወጥተው መሰደድ መጀመራቸውን ይገልጻሉ።
the number of Eritreans are leaving to other countries, especially through the Kenya border.
የተወሰኑ ኤርትራውያን በኬንያ ድንበር በኩል እያቋረጡ ወደ ዩጋንዳ ይሄዱ ነው። ብዙዎቹ ግን በመንገድ ላይ ያሉ ወይንም ድንበር ካቋረጡ በኋላ በፖሊስ ይያዛሉ። ከዚያም ብዙውን ጊዜ ኬንያ ፍርድ ቤት ቀርበው ይከታሉ። ጥቂቶቹ ግን ወደ ዩጋንዳ መግባት ችለዋል።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት እንደሚለው በሰሜን ኢትዮጵያ በየሳምንቱ እርዳታ የሚያስፈልጋቸው ወደ 870,000 ሰዎች ቢኖሩም የእርዳታ አቅርቦቱ ግን የተገደበ ነው።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት VOA ቻናል ላይ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንወሰዳችሁ። የሁለተኛው አጋማሽ የመጀመሪያ መሰናዶ ትምህርት ነው። ሴት ተማሪዎች በትምህርት ቤትም ሆነ በአካባቢያቸው የሚገጥሟቸውን ተጽዕኖዎች ለመቅረፍ በጋራ የሚሰሩበት ጥምረት ሊኖራቸው እንደሚገባ ይነገራል። ይህን ችግር በአህጉር ደረጃ ለመፍታት ሴት የአፍሪካ ተማሪዎች በአንድ ላይ መስራት የሚችሉበት መንገድ በደቡብ አፍሪካ ተጀምሯል። Girls for STEM የተሰኘው ተቋም ሴት ተማሪዎች በትምህርት ቤቶቻቸው፣ በክለብ ወይንም በተቋም መልክ ሊመሰረቷቸው ለሚችሏቸው ተቋማት ማሳያ ሊሆን እንደሚችል እየተነገረ ነው። ስመኝሽ ቆየ ይህንን ዘገባ ታሰማናለች።
ሴት ተማሪዎች በትምህርት ቤት ቆይታቸው ወቅት የሚገጥማቸውን ኢኮኖሚያዊ፣ ማህበራዊና ጾታዊ ተግዳሮቶች ተቋቁመው ትምህርታቸውን ለመጨረስ ብሎም ስራ አግኝተው ውጤታማ ለመሆን ከወንዶች የበለጠ ጥረት ማድረግ ይጠበቅባቸዋል። ለዚህ ደግሞ ምክንያቱ ማህበረሰቡ ሴቶች ማድረግ ይችላሉ ብሎ በገደብ ያስቀመጣቸው የተሳሳተ እምነቶች እንደሆኑ ከጅማ ዩኒቨርሲቲ በኮምፒውተርና በኤሌክትሪካል ኢንጂነሪንግ የተመረቀችው ሱማያ ሁሴን ትናገራለች።
ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ፣ ወንዶች ሲባል እና ኤሌክትሮኒክስ ስታገኝ ምናምን ስትቀኝ ችግር ምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። ኢቨን ደግሞ ላይክ አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲሄድ ነው። እና ኢቨን ክላስ ዲስከስ እናደርግ ምናምን ከአስተማሪዎቻችን ጋር ምንድነው መማር የምትፈልጉት ምናምን ስለሆነ ወደ ኢንጂነሪንግ፣ ወደ ኤሌክትሪካል፣ ወደ ኮምፒውተር፣ ወደዛ ቤድ ይለኛል ምናምን ስል ምን ሆነሽ ነው ውጤት እያለ አንቺማ መማር ያለብሽ ሜዲሲን ነው ላይክ የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
ሴት ተማሪዎች እነዚህና የመሳሰሉ ችግሮቻቸውን በጋራ ለመፍታት የሚያስችላቸው መረጃዎች የሚለዋወጡበትና ተመሳሳይ ችግር አጋጥሟቸው ካሸነፉ ሴቶች ጋር የሚያገናኝ ድልድይ በማጣት በቀላሉ ተስፋ በመቁረጥ ከህልማቸው እንደሚርቁ ሱማያ ገልጻልናለች። ይሄ በኢትዮጵያ ሴት ተማሪዎች የሚያጋጥማቸው ችግር በዓለም ዙሪያ በተለይ ደግሞ እንደ አፍሪካ ባሉ ታዳጊ ሀገራት የሚማሩ ሴት ተማሪዎች የሚያጋጥማቸው ችግር ነው። ስለሆነም ሴት የአፍሪካ ተማሪዎች ባንድ ላይ ተሰባስበው በችግራቸው ዙሪያ ለመወያየትና መፍትሄ ለማምጣት ደቡብ አፍሪካ ውስጥ Girls for STEM የተሰኘ ተቋም አቋቁመዋል። የድርጅቱ መስራችና ዳይሬክተር የሆነችው ሳራ ያምባ በኮንጎ ተወልዳ ያደገች የ17 ዓመት ወጣት ስትሆን ተቋሙን ለምን ማቋቋም እንዳስፈለገ እንዲት ገልጻለች።
ስንጀምር ለሳይንስ ትምህርት ፍቅር የነበረንና እዚህ ደቡብ አፍሪካ ውስጥ የምንማር አምስት ሴቶች ሆነን ነው። ሁላችንም ሴቶች ወደ ሳይንስ ትምህርት እንዳይመጡ የሚያግዳቸውን ችግሮች እንዴት ማሸነፍ እንችላለን ነበር አላማችን። ከዛ በኋላ ሌሎች በሳይንስ ትምህርት ፍላጎት ያላቸውን ሴት ተማሪዎችንስ ለምን አንረዳን ብለን አሰብን። ከዛ ደግሞ ስናይ ሴት ተማሪዎች ብቻ ሳይሆኑ በአጠቃላይ ሴቶች በሳይንሱ ዘርፍ ብዙ እድሎች አይመቻችላቸውም። ስለዚህ በየትኛውም የአፍሪካ ሀገር የሚገኙ በማንኛውም የእድሜ ክልል ያሉ ሴቶች አባል ሆነው የሚሳተፉበትን መንገድ አመቻቸን።
Are you guys a group of girls from different African countries?
አባሎቻችሁ በአንድ የትምህርት ዘርፍ ወይም ከአንድ ሀገር የተውጣጡ ብቻ ናቸው?
አሁን አባላቶቻችን ከኮንጎ፣ ከደቡብ አፍሪካ እና ከሌሎችም ሀገራት የተውጣጡ ናቸው። በተለይ በሳይንስ ትምህርት ፍላጎት ያላቸው ማናቸውንም ሴቶች እንደገፋለን።
What is the obstacle?
ከተለያዩ ሴት ተማሪዎች ጋር እንደመስራታችሁ መጠን እስካሁን ካስተዋላችሁት ሴቶች በሳይንስ የትምህርት ዘርፍ እንዳያድጉ ወይም እንዳይበረታቱ የሚያግዳቸው ነገር ምንድነው?
ብዙ ጊዜ ሴቶች በሳይንስና ቴክኖሎጂ ዘርፍ ወደኋላ እንዲቀሩ ተደርጓል። እንደ ወንዶች በዘርፉ እንዲያድጉ አይደገፉም። ሁልጊዜም ወንዶች ናቸው በሙያ መግባት የሚፈልጉት ወይም የሚደገፉት። ሴቶች በሳይንስ ትምህርት መሰማራት ቢፈልጉ ለወንዶች የሚደረገውን አይነት ድጋፍ ለኛ አይደረግልንም። እንደ ሴት የሁኔታ ሴቶች ላይ እንዲቀጥል አንፈልግም። ለምሳሌ በሂሳብ፣ ፊዚክስ፣ ኬሚስትሪ ዘርፍ የሰላም ኖቤል ሽልማት ያሸናፊነትን ብትመለከቺ በመቶዎች ከሚቆጠሩ ተሸላሚዎች ውስጥ አንድም አፍሪካዊት ሴት የለችበትም። ይሄ በተለይም በሳይንሱ ዘርፍ መሰማራት ለምንፈልግ ሴቶች በጣም አሳዛኝ ነገር ነው። ስለዚህ እንደ ወጣትና በዘርፉ መሰማራት እንደሚፈልግ ሴት ስላለው ችግርና ችግሩ እንዴት እንደተፈጠረ መወያየት እንፈልጋለን።
ሳራና ጓደኞቿ የመሰረቱት Girls for STEM የተሰኘው ይህ ተቋም በአሁን ወቅት ከ1000 በላይ ለሚሆኑ በተለያዩ የአፍሪካ ሀገራት ለሚኖሩ ተማሪዎች የመወያያና ድጋፍ የሚያገኙበት መድረክ ፈጥሯል። ሳራ ይህንን ተቋም ስትመሰርት መነሻዋ ቤተሰቦቿ እንደሆኑ ነግራኛለች።
ያደኩት
ሴቶች ጋር ነው። ወንድሞችም የሉኝም። እህቶቼ ሁሉም የሳይንስ ትምህርት ይስባቸው ስለነበር ቴክኒክ ትምህርት ቤቶች ገብተው ተማሩ። ግን ወደ ስራ የሚያስገባቸውን አጋጣሚ አላገኙም። ስለዚህ ስራቸውን ለመቀየር ተገደዱ። ያንን ሳይ በእኔም ላይ ተመሳሳይ ነገር እንዲፈጠር መፍቀድ የለብኝም አልኩኝ። እንደ ሴት የምፈልገውን ህልም መኖር መቻል አለብኝ። ይህ ሁኔታ በሳይንስ መድረስ ከምፈልግበት ደረጃ እንዲያስቆመኝ ለምን ፈቅዳለሁ?
How is it encouraging children and young girls?
Girls for STEM የተሰኘው ተቋም ታዲያ በምን መልኩ ነው ሴቶችን የሚያበረታታው?
We created certain programs that would help these females.
ሴት ተማሪዎችን ለማገዝ የተለያዩ የድጋፍ ፕሮግራሞችን አዘጋጅተናል። ለምሳሌ ተማሪዎቹን ከሜንተር ምክር የሚለግሱ ባለሙያዎች እናገናኛቸዋለን። ይሄ ሴት ተማሪዎችን ወደ ሳይንስና ቴክኖሎጂ ዘርፍ እንዲሳቡ፣ ስኬታማ መሆን እንደሚቻል እንዲማሩ፣ የሚያስችላቸው ሰዎችን እንዲያዩ ይረዳቸዋል። በችግሮቻቸው ውስጥም እነሱ ብቻቸውን አለመሆናቸውን ከሌሎች ሰዎች ተሞክሮች ይሰማሉ። በተጨማሪም ሴቶች በስራው ዓለም ከተሰማሩ በኋላም ከወንዶች ተለይተው ወደ ኋላ እንዳይቀሩ ስራው የሚጠይቀው ልምድ እንዲኖራቸው ድጋፍ ከሚያደርጉላቸው ሰዎችም ጋር እናገናኛቸዋለን።
What's your aim or goal?
ሴት ተማሪዎች በተለይ በሳይንስ ዘርፍ የሚሆን ሌሎች ሴቶች በብዛት በማይገኙባቸው የትምህርት አይነቶች ምን ደረጃ ላይ ሲደርሱ ማየት ትፈልጋላችሁ?
My aim and my goal is equality inside
ሳይንስ። ሴቶች ከወንዶች እኩል ጎን ለጎን በሳይንሱ የትምህርት ዘርፍ ተቀባይነትን ሲያገኙ ማየት እንሻለን። ለምሳሌ እኔ ፍላጎቴ በፊዚክስ ትልቅ ደረጃ መድረስ ነው። ስለዚህ ዩኒቨርሲቲ ስገባ የሚያጋጥመኝ ሁኔታ ከዛ እንዲያስቆመኝ አልፈልግም። ያንን የሚያበረታታ ሁኔታ መፍጠር ነው የምፈልገው። ስለዚህ ሴቶች በሳይንስ ትምህርት ፍላጎት ካላቸው ከወንዶች እኩል ያንን የሚያበረታታና ድጋፍ የሚያደርግላቸው ሁኔታዎችን ማሳደግ እንፈልጋለን።
እንደ Girls for STEM ያሉ ተቋማት በኢትዮጵያ ትምህርት ቤቶችና አካባቢዎች ቢቋቋሙ ሴት ተማሪዎች የሚገጥሟቸውን ችግሮች በቅርበት ተገናኝተው ለመፍታትና ለመደጋገፍ ያስችላቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ በመሰራጨት ላይ ያለውን የማክሰኞ ምሽት ዝግጅታችንን ነው። እዚህ ላይ አንድ አፍታ መልእክት ሰምተን እንመለስ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። አድማጮቻችን፣ ለምሽቱ የተመደበው ሰዓት እየተጠናቀቀ ነው። የቀረን ጥቂት ደቂቃ ብቻ ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በቅርቡ አምነስቲ ኢንተርናሽናል ባወጣው ሪፖርቱ እንደዘረዘረው የትግራይ ነጻ አውጪ ግንባር ተባባሪ ተዋጊዎች በኢትዮጵያ በአማራ ክልል ጾታዊ ጥቃቶችን ጨምሮ የጭካኔ አድራጎቶች መፈጸማቸውን የሚገልጹት ሪፖርቶች ዩናይትድ ስቴትስን በከባዱ አሳስበዋታል ሲል የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። የትግራይ ኃይሎች ባለፈው ዓመት ሐምሌ ወር ላይ ጭና እና ቆቦ ከተሞችን መቆጣጠራቸውን ተከትሎ በነሐሴ ወር መጨረሻና መስከረም መጀመሪያ ላይ ጥቃቱ እንደጀመረ ርዕሰ አንቀጹ አስከትሎ አውስቷል። ያስገድዶ መድፈር ተግባር በሰፊው ተፈጽሟል። ሰዎች በዘፈቀደ ተገድለዋል። ከሆስፒታሎች ጭምር ንብረት ተዘርፏል ሲሉ የምስራቅ አፍሪካ የአፍሪካ ቀንድና የታላላቆቹ ሐይቆች ክልል ምክትል ዲሬክተር ሳራ ጃክሰን መናገራቸውን የጠቀሰው የዕለቱ ርዕሰ አንቀጽ በሰሜን ምስራቅ አማራ በምትገኘው የቆቦ ከተማ የትግራይ ተዋጊዎች ሆን ብለው ያልታጠቁ ሰላማዊ ሰዎችን መግደላቸውን አመልክቷል። ከሐምሌ ወር አንስቶም ከሌላዋ የክልሉ ከተማ ጭና ውስጥና በዙሪያዋም የትግራይ ኃይሎች ብዛት ያላቸው ሴቶችና ልጃገረዶችን ደፍረዋል ያለው ርዕሰ አንቀጹ አምነስቲ ኢንተርናሽናል በሪፖርቱ እንደገለጸው ጾታዊ ጥቃት አድራሾቹ በሰለባዎቻቸው ላይ ድብደባ፣ የመግደል ዛቻና በዘውግ ማንነት ላይ የተነጣጠሩ አዋራጅ ስድቦችን መሳደብን ጨምሮ ሰቅጣጭ ግፍ እንዳደረሱባቸው አመልክቷል። ድርጊቱ የተፈጸመባቸው ብዙዎቹ ከባድ አካላዊና ስነ ልቡናዊ ጉዳት ደርሶባቸዋል ሲልም አክሏል። አምነስቲ ኢንተርናሽናል ከአሁን ቀደም ባደረገው ክትትልም የትግራይ ተዋጊዎች ነፋስ መውጫ ከተማ ውስጥ በአማራ ሴቶችና ልጃገረዶች ላይ ተመሳሳይ ድርጊት መፈጸማቸውን ዘግቧል ካለ በኋላ ርዕሰ አንቀጹ አክሎ አምነስቲ በሌሎችም የአማራ ክልል አካባቢዎች ያስገድዶ መድፈር አድራጎት መፈጸማቸውን የሚያመለክቱ አስተማማኝ ሪፖርቶች የደረሱት መሆኑን አስታውሷል። የትግራይ ተዋጊዎች በሁለቱም አካባቢዎች በቆቦና በጭና ከመኖሪያ ቤቶቻቸውና ከመደብሮቻቸው ንብረት መዝረፋቸውን፣ ክሊኒኮችና ትምህርት ቤቶችን ጨምሮ በሕዝብ አገልግሎት መስጫ ተቋማትም ላይ ዝርፊያና ውድመት ማድረሳቸውን ነዋሪዎች ለአምነስቲ ኢንተርናሽናል እንደተናገሩ ርዕሰ አንቀጹ ገልጿል። በሕክምና ተቋማት ላይ የደረሰው ዝርፊያና ውድመት የሕክምና እርዳታ የሚሹ አስገድዶ መድፈር ጥቃት የደረሰባቸው ሴቶችና ሌሎችም ነዋሪዎች በአካባቢያቸው በሕክምና እንዳይረዱ አድርጓል ብሏል። የጭካኔ ድርጊቶች ሪፖርቶች መቀጠላቸውም የጦርነቱን በአስቸኳይ መገታት አስፈላጊነት የሚያሰምርበት ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ማሳሰባቸውን የጠቀሰው ርዕሰ አንቀጽ ቃል አቀባዩ አያይዘው ውጊያው እንዲቆም፣ የጭካኔ አድራጎቶች እንዲገቱ፣ ሕይወት አድን የሰብአዊ እርዳታ ለሚያስፈልጋቸው ሳይደናቀፍ እንዲደርስ ብሎም ግጭቱ ሰላማዊ ማብቂያ እንዲያገኝ በግጭቱ ውስጥ ያሉትን ወገኖች መወትወታችንን እንቀጥላለን ያሉትን ጠቅሷል። የታጠቁ ኃይሎች በሙሉ በሲቪሎች ላይ የሚደርሱ ጥቃቶች መፈጸምን እንዲያወግዙና የሰብአዊ መብት ጥሰቶች እንዲያበቁ እናሳስባለን። ለቀውሱ ዘላቂ መፍትሄ ማምጣት ይቻል ዘንድም የተፈጸሙትን የጭካኔ ድርጊቶች ላይ ተአማኒነት ያለው ምርመራ እንዲካሄድ፣ ፈጻሚዎቹ በተጠያቂነት መያዝ እንዳለባቸው አሁንም ጽኑ አቋማችን ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ብርሃን ኃይሉ በምስልና በድምፅ ቅንብሩ አብራን ነበረች። ሀብታሙ ስዩም አስተናግጃችኋለሁ። ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Thank you.